ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የረቡዕ የካቲት 6 2016 ዓ.ም ዝግጅታችን ጀመረ። የኢትዮጵያ መንግስት ወታደሮች በመርሃዊ ከተማ ቤት ለቤት በመዘዋወር በጅምላ ሲቪሎችን ገድለዋል በሚል የወጡ ሪፖርቶችን የኢትዮጵያ መንግስት አስተባብሏል።
መከላከያ ሰራዊት እርምጃ መውሰድ ሲጀምር ወደ እያንዳንዱ የቤተሰብ ቤት ውስጥ በመግባት እዛ ለመደበቅ ነው የሞከሩት። ከቤቶቹ አሰሳ በሚያደርግበት ጊዜ ደግሞ ቤት ውስጥ ሆኖ እንደገና ሌላ ጥቃት በመፈጸማቸው ምክንያት ነው እንጂ ሆን ተብሎ ሲቪሎችን ታርጌት ያደረገ እርምጃ አልተወሰደም።
የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉን ነው ቀደም ብለን የሰማናቸው። የቤተሰባቸው አባል መገደሉን ገልጸው አስተያየት የሰጡን የከተማዋ ነዋሪ ግን በሚኒስትሩ መልስ አይስማሙ።
አደባባይ ለብሰው ወጥተው ተረሽነው ተገኙ። በበነጌተው ሬሳቸውነን ያው ወንድ እንኳ የሚባል ጠፍቶ ወንድ የሚባል እና እንዳነ ተብለ ሴቶች ናቸው ሄዶ እንደ ሙገጫ እዚያ አገላብጠው ለሬሳም
ሙሉ ጉዳይ በምሽቱ ተካቷል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችን ይዘናል። እንደምናምሽታችኋል፣ እንደምንውላችኋል አድማጭና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። የዛሬ የምስልና የድምፅ ቅንብሩን የሚከውንልን ንጉሡ ታምሬ ነው። ዋና አዘጋጃችን ደግሞ ጽዮን ግርማ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን ግን አጫጭር የዓለም ዜናዎች እናሰማችሁ። እንግዲህ ወልደ ይጠብቃችኋል።
በድጋሚ እንደምናመሻችሁ። የአውሮፓ ህብረት በመርሃዊ ከተማ በተፈጸመው ግድያ ላይ ምርመራ እንዲደረግ ጠየቀ። በአሜሪካ ፍቅረኛውን በመግደል የተጠረጠረው ግለሰብ ኬንያ ውስጥ በድጋሚ ተያያዘ። እንዲሁም አሜሪካውያን በፍቅር ቀን 25.8 ቢሊዮን ዶላር እንደሚያወጡ ተገለጸ። የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የአውሮፓ ህብረት በአማራ ክልል መርሃዊ ከተማ ላይ የተፈጸመው ግድያ እጅግ እንዳሳሰበው ገልጾ በገለልተኛ ወገን እንዲመረመር ጠይቋል። የህብረቱ ቃል አቀባይ ናቢላ ማስራሊ ትናንት ባወጡት መግለጫ በክልሉ የተራዘመው የአስቸኳይ ጊዜ አዋጅ አሳሳቢ ጉዳይ መሆኑንና በክልሉ የሚገኙትን ህዝቦች የሰብአዊ መብት በከፍተኛ ሁኔታ እንደሚገድብ ገልጸዋል። በአሁኑ ወቅት ለሚታየው ግጭት ፖለቲካዊ መፍትሄ ለመሻት የንግግር የእርቅና የሰላም ሂደት ለመጀመር የሚደረጉ ጥረቶችን ለማገዝ ህብረቱ ያለውን ዝግጁነት በድጋሚ ያረጋግጣል ብለዋል ቃል አቀባዩ በመግለጫቸው። ኢትዮጵያውያኖች የውይይትን መንገድ እንዲመርጡ እናበረታታለን። በአገሪቱ የሚታዩት ግጭቶች በዘላቂነት የሚያቆመው ሰላማዊ መፍትሄ ብቻ ነው ብሏል ህብረቱ በመግለጫው። የመርሃዊ ከተማን ጨምሮ በአማራ ክልል ሶስት ስፍራዎች ባለፈው ጥር ወር በትንሹ 66 ሰዎች በመንግስት ኃይሎች እንደተገደሉ የኢትዮጵያ ሰብአዊ መብቶች ኮሚሽን በትናንትናው ዕለት ማስታወቁ ይታወሳል። በመርሃዊው ጥቃት ለፋኖ ድጋፍ አድርጋቸዋል በሚል ከተገደሉት ቢያንስ 45 ሲቪሎች በተጨማሪ የፋኖ አባላት ናቸው በሚል የተጠረጠሩ ሰዎችም እንደተገደሉ ኮሚሽኑ ገልጿል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በበኩሉ ባለፈው ማክሰኞ ባወጣው መግለጫ በመርሃዊ ከተማ በፌዴራል ኃይሎችና በክልሉ በሚገኙ ታጣቂዎች መካከል የተከሰተውን ግጭት ተከትሎ የፌዴራሉ ኃይል አባላት ቤት ለቤት በመዘዋወር እና በጅምላ በተፈጸመ ግድያ ከ80 በላይ ሲቪሎች እንደተገደሉ አስታውቋል። የኢሰመጉን መግለጫ ተከትሎ የአሜሪካ መንግስት ግድያውን አስመልክቶ በወጡት ሪፖርቶች ላይ ምርመራ እንዲደረግ ጠይቋል። ከአማራ ክልል መርሃዊ ከተማ የወጡትና ሲቪሎችን ኢላማ ያደረጉ የግድያ ሪፖርቶች የአሜሪካ መንግስትን በእጅጉ አሳስበዋል ሲሉ በኢትዮጵያ የአሜሪካ አምባሳደር እርቪን ማሲንጋ ባለፈው አርብ ገልጸዋል። የሰብአዊ መብት መርማሪዎች ካለ ገደብ በአካባቢው ገለልተኛ ምርመራ እንዲያደርጉ፣ ግድያ የፈጸሙትም ለፍርድ እንዲቀርቡ ሲሉ አምባሳደሩ ጥሪ አድርገዋል። መንግስት በበኩሉ ዛሬ በሰጠው መግለጫ በመግቢያው ላይ እንዳደመጣችሁት ጠቅሳለሁ፣ ሲቪሎችን ኢላማ ያደረገ እርምጃ በመንግስት ኃይሎች አልተፈጸመም ሲል አስተባብሏል። በአሜሪካ ፍቅረኛውን በመግደል ተጠርጥሮ ኬንያ ውስጥ በቁጥጥር ስር ከነበረበት እስር ቤት ባለፈው ሳምንት አምልጦ የነበረውን ግለሰብ መልሶ መያዙን የኬንያ ፖሊስ ዛሬ አስታውቋል። ኬቨን ካንጌቲ ወደ አሜሪካ ለመተላለፍ ተይዞ ቆይቶበት ከነበረው እስር ቤት ባለፈው ሳምንት በማምለጡ የመገናኛ ብዙሃን ትኩረትን ስቦ ነበር። ባለፈው ዓመት ማርግሬት እምቢቱ የተባለች ግለሰብ ባስተን በሚገኘው ሎጋን አየር ማረፊያ የመኪና ማቆሚያ ስፍራ በስለት ተወግታ መኪና ውስጥ ሕይወቷ ካለፈ በኋላ መገኘቷን ተከትሎ የአሜሪካና የኬንያ መርማሪዎች ግለሰቡን ለመያዝ አሰሳ ጀምረው ነበር። ባለፈው ሳምንት ከእስር ማምለጡ የኬንያን ፖሊስ ያስደነገጠና ያሳፈረ ጉዳይ እንደነበር የፖሊስ አዛዡ ለኤፍፒ ዜና ወኪል ተናግረዋል። የመያዣ ትዕዛዝ ከወጣ በኋላ ባለፈው ጥር በቁጥጥር ስር የዋለው ኬቪን ካንጌቲ ባለፈው ሳምንት ከተያዘበት አምልጦ ናይሮቢ ዳርቻ ከሚገኙ ዘመዶቹ ቤት ተደብቆ እንደነበር ዘገባው አመልክቷል። ከማምለጡ ጋር ተያይዞ አራት ፖሊሶች፣ ሁለት ዘመዶቹና ጠበቃው በቁጥጥር ስር መዋላቸው ታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ትናንት ማክሰኞ ዩናይትድ ስቴትስ ምክር ቤት ክፍት መቀመጫ ለመሙላት ኒውዮርክ ውስጥ በተካሄደው ፉክክር ዲሞክራቱ ታም ስዋዚ አሸንፈዋል። ከኒውዮርክ ከተማ ወጣ ብሎ ባለው የሁለቱም ፓርቲዎች ደጋፊዎች በሚገኙበት ወረዳ ዲሞክራቱ ማሸነፋቸው ብርቱ ፉክክር እየተደረገበት ባለው በመጪው ፕሬዚዳንታዊ ምርጫ ለፓርቲያቸው ተስፋ ሰጪ ሊሆን እንደሚችል ተጠቁሟል። ትውልደ ኢትዮጵያዊ የሆኑት ማዚ ፊሊፕ በውድድሩ መሸነፋቸው ታውቋል። በቪኦኤው ማይክል ብራውን የተጠናቀረውን ዘገባ ቆንጅት ታየ ታቀርብልናለች።
ከዩናይትድ ስቴትስ ኮንግረስ የተባረሩት ሪፐብሊካኑ ጆርጅ ሳንቶስ የለቀቁትን መቀመጫ ለመሙላት ትናንት በተካሄደው ልዩ ምርጫ ዲሞክራቱ ታም ስዋዚ ሪፐብሊካኗን ትውልደ ኢትዮጵያ ቤተ እስራኤላዊት ማዚ ፊሊፕን አሸንፈዋቸዋል።
Stop running around for Trump and start running the country.
በአሁን ወቅት ምክር ቤቱን እየመሩ ላሉት ወዳጆቻችን ይህንን መልእክት እናስተላልፍላችሁ። ይልቅስ ለትራምፕ መራሯጡን ትታችሁ ሀገራችሁን መምራት ጀምሩ።
ስዋዚ ካሁን በፊት ሁለት ጊዜ በዩናይትድ ስቴትስ ምክር ቤት የሶስተኛዋ የኒውዮርክ ወረዳ ተወካይ ሆነው ማገልገላቸው ሲታወስ፣ የትናንቱ ድላቸው ዳግመኛ ወደ ዋሽንግተን ይመልሳቸዋል። ስዋዚ ሶስት ጊዜ ካገለገሉ በኋላ ለግዛቷ አገረ ገዥነት ተወዳድረው የነበረ ሲሆን አልተሳካላቸውም። የትናንቱ የታም ስዋዚ ድል በዩናይትድ ስቴትስ ምክር ቤት ሪፐብሊካን ፓርቲው ያለውን ጠባብ የብዙሃን መቀመጫ ብልጫ ይበልጡን ያጠበዋል። ማዚ ፊሊፕ በፍክክሩ መሸነፋቸውን ተቀብለው ትናንቱኑ ታም ስዋዚን ማታ ላይ ስልክ ደውለው እንኳን ደስ ያለው እንዳሏቸው ገልጸዋል። የምርጫ ውጤት ክትትል ስብስብ ላይ ለነበሩት ደጋፊዎቻቸው እርግጥ ነው አሁን ተሸንፈናል፣ ነገር ግን በዚህ እናበቃለን ማለት አይደለም ብለዋል ማዚ ፊሊፕ። የዲሞክራቱ ታም ስዋዚ ድል በቅርብ ጊዜያት በተካሄዱ ምርጫዎች ሪፐብሊካኖች በሚያስገርም ሁኔታ ጠንከር እያሉ በመጡባት ኒውዮርክ ከተማ ዳርቻ በምትገኘው በሎንግ አይላንድ ለዲሞክራቶች እጅግ አስፈላጊ የሆነውን ድል ነው ያጎናጸፋቸው። ከዚህም በተጨማሪ የዩናይትድ ስቴትስ ምክር ቤትን ለመቆጣጠር ብሎም ፕሬዚደንት ጆ ባይደንን ለማስመረጥ ዲሞክራቶች ለያዙት ጥረት ወሳኝ የሆነውን በትላልቅ ከተሞች ዳርቻ የሚኖሩ ማህበረሰቦችን ጠንከር ያለ ድጋፍ ሊያገኙ እንደሚችሉ ተስፋ ሰጪ እንደሚሆን ተጠቁሟል። አጭሩ የማዚ ፊሊፕና የታም ስዋዚ የምረጡኝ ዘመቻም በመጪው ምርጫ ምክር ቤቱን ለመቆጣጠር በሚደረገው ፉክክር ትልቅ ቦታ የሚኖራቸውን የትልልቅ ከተሞች ዳርቻ ወረዳዎች ውጤት እንደሚወስኑ በሚጠበቁት በጽንስ ማስወረድ፣ በኢሚግሬሽን እና በወንጀል ጉዳዮች ዙሪያ ያጠነጠነ ነበር። ማዚ ፊሊፕ ራሳቸውም ፍልሰተኛ የነበሩ ሆኖ ሳለ ወደ ኒውዮርክ ከተማ የሚጎርፉትን ጥገኝነት ጠያቂዎች በሚመለከት ዲሞክራቶችና ፕሬዚደንት ጆ ባይደን የደቡባዊ ዩናይትድ ስቴትስን ድንበሮች ማስከበር ያልቻላችሁ በማለት በተፎካካሪያቸው በታም ስዋዚ ላይ ትችት ሲያወርዱባቸው ተደምጠዋል።
በሌላ የምርጫ ዜና በኢንዶኔዥያ ዛሬ ረቡዕ በተደረገ ፕሬዚዳንታዊና የምክር ቤት አባላት ምርጫ 200 ሚሊዮን ሰዎች ድምፅ እንደሰጡ ሲዘገብ በአንድ ቀን ውስጥ ከፍተኛ ቁጥር ያላቸው ድምፅ ሰጪዎች የተሳተፉበት ምርጫ ሆኖ በታሪክ ተመዝግበዋል። በሶስት የሰዓት ዞኖች በምትከፈለውና 17,000 ደሴቶች ባላት ሀገር የተደረገው ምርጫ ቆጠራ መጀመሩም ተዘግበዋል። ሁለት የአምስት ዓመታት የሥልጣን ዘመን ያጠናቀቁትን ፕሬዚዳንት ጆኮ ዊዶዶን ማን ይተካል የሚለው ጥያቄ የመራጮችን ትኩረት የሳበ ነው ተብሏል። ምርጫው ዲሞክራሲን የምናከብርበት በዓል ነው፣ በአቀኝነት በግልጽና በነጻ እንደሚካሄድ ተስፋ አለኝ ብለዋል ተሰናባቹ ፕሬዚደንት። ሕዝቡ በምርጫው እንደሚያሸንፍ ተስፋ የጣለው ባለፉት ሁለት ምርጫዎች በዊዶዶ የተረቱት የ72 ዓመቱ የመከላከያ ሚኒስትር ፕራቦ ሱቢያንቶ ላይ እንደሆነ በመነገር ላይ ነው። ሱቢያንቶ የዊዶዶን ልጅ በምክትል ፕሬዚደንትነት ታጭተዋል። የወቅቱን ፕሬዚደንት ዊዶዶን ተወዳጅነት ለመጠቀም የተዘየደ እንደሆነ ተዘግቧል። የድምፅ ቆጠራውና የውጤት ወጃው ሳምንታትን ሊወስድ እንደሚችል ታውቋል። በመጨረሻም አሜሪካኖች ለዛሬው የፍቅር ቀን 25.8 ቢሊዮን ዶላር ያወጣሉ ተብሏል። በርካታ አሜሪካውያን የፍቅር ቀን ገበያቸውን የሚያከናውኑት በመጨረሻ ሰዓት ላይ ነው። በመጨረሻ ሰዓት መገበያየት ደግሞ ብዙ ያስከፍላል ተብሏል። ብሔራዊ የችርቻሮ ፌዴሬሽን እንደሚለው በመጨረሻው ሰዓት በሚደረግ ግብይት አሜሪካኖቹ ለዛሬው የፍቅር ቀን 25.8 ቢሊዮን ዶላር እንደሚያወጡ ይጠበቃል። ዋናው ተሸማቹ ሸቀጥ ከረሜላ እንደሆነ ተነግሯል። ኑሜሬደር የተሰኘ የገበያ አጥኚ ኩባንያ በበኩሉ እንደሚለው ደግሞ ለአበባ፣ ለከረሜላና ለፍቅር መግለጫ ካርዶች ገንዘብ የሚወጣው ከቀኑ ቀደም ብሎ ባሉት 3 ቀናትና በዋናው ቀን ቢሆንም ሽያጩ ከፍተኛ የሚሆነው ግን በፍቅር ቀን በዕለቱ ነው ተብሏል። ክሮገር፣ ታርጌት፣ ዋልግሪንስ እና ዋልማርት የመሰሉ የአሜሪካ የሸቀጥ መደብሮች በመጨረሻው ሰዓት የሚደረገው ግብይት ከሳምንቱ ሽያጫቸው ከፍተኛውን ድርሻ እንደሚይዝ ይገልጻሉ። ሸቀጦቹን በየቤቱ የሚያደርሱ የትራንስፖርት ኩባንያዎችን በመጨረሻው ቀን የሚደረገው ግብይት ከፍተኛውን ድርሻ እንደሚይዝ ያስታውቃሉ። ኡበር እንደሚለው የአበባ ትዕዛዝ የሚደርሰው በዕለቱ ከጠዋቱ 4 ሰዓት እስከ ከሰዓት በኋላ 11 ሰዓት እንደሆነ ገልጿል። የአበባው ዋጋ በማግስቱ ከሚኖረው ጋር ሲነጻጸር 60% ጭማሪ አለው ብሏል። የፍቅር ቀን ከገና በኋላ መምጣቱ ሌላው ችግር ነው የሚሉት የስነ ልቦና ባለሙያዎች በገና ገበያ ምክንያት ኪሱ የሳሳ ገበያተኛ ለፍቅር ቀን ወጪ ሲያመነታ ቀኑ ይደርስበታል ብለዋል። ፍቅርን ለመግለጽ ቀኑን መጠበቅ አያስፈልግም፣ ፍቅርን በዓመት አንዴ ሳይሆን በየቀኑ ማክበር አለብን ሲሉም ምክራቸውን ለግሰዋል። ቀኑን ለምታከብሩ መልካም የፍቅር ቀን እንመኛለን። በዚሁ ዜናውን እናጠቃልላለን። ወደ ሀብታሙ መራቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው እያዳመጣችሁ እየተመለከታችሁ የምትገኙት። ዛሬ ምሽት በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋም አብረውኛሉ። የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዋና አዘጋጃችን ጽዮን ግርማ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን እንድትጠቀሙ ይሁን። አሁን ወደ ዕለቱ አብይ ዘገባ እንሻገር። የኢትዮጵያ መንግስት ወታደሮች በሰሜን ጎጃም ዞን መራዊ ከተማ ቤት ለቤት በመዘዋወርና በጅምላ ሲቪሎችን ገድለዋል በሚሉ የወጡ ሪፖርቶችን የኢትዮጵያ መንግስት አስተባብለዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ሲቪሎችን ኢላማ ያደረገ እርምጃ በመንግስት ኃይሎች አልተፈጸመም ብለዋል። የቤተሰባቸው አባል መገደሉን ገልጸው አስተያየት የሰጡን ነዋሪዎች በበኩላቸው በግጭቱ ተሳትፎ የሌላቸው ሰላማዊ ሰዎች የተገደሉት በመንግስት ኃይሎች እንደሆነ ተናግረዋል። መከላከያ ሰራዊቱ እርምጃ የወሰደው ጥቃት በፈጸመባቸው ጽንፈኛ ኃይሎች ላይ ነው ያሉት ሚኒስትሩ ሲቪሎችን ኢላማ ያደረገ ጥቃት ተፈጽሞ ከሆነ ተጣርቶ እርምጃ ይወሰዳል ብለዋል። የኢትዮጵያ ሰብአዊ መብቶች ድርጅት ህብረት ዳይሬክተር መስዑድ ገበየው ለአሜሪካ ድምፅ በሰጡት አስተያየት በአማራ ክልል እየተፈጸመ ያለው የሰላማዊ ሰዎች ግድያ አሳሳቢ መሆኑን ጠቅሰው ገለልተኛ ምርመራ እንዲደረግ አሳስበዋል። የሰብአዊ መብት ተሟጋቾች በከተማዋ በርካታ ሲቪሎች በመንግስት ኃይሎች መገደላቸውን መግለጻቸው ይታወሳል። ይህንን ተከትሎ ዩናይትድ ስቴትስና የአውሮፓ ህብረት ጉዳዩ እንደሚያሳስባቸውና ገለልተኛ ምርመራ እንዲደረግ ጠይቀዋል። ኬኔዲ አባተ ተጨማሪ ዘገባ አለው።
የፌዴራል ኃይሎችና የፋኖ ታጣቂዎች በአማራ ክልል መራዊ ከተማ ጥር 20 ቀን 2016 ዓ.ም ያደረጉትን ውጊያ ተከትሎ የመንግስት ወታደሮች ቤት ለቤት በመዘዋወር በሲቪሎች ላይ ፈጽመውታል የተባለውን ግድያ የኢትዮጵያ መንግስት አስተባብሏል። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት ምላሽ ሰራዊቱ ሲቪሎችን የሚጠብቅበት ህጎች እንዳሉት ገልጸው የመከላከያ ሰራዊትና አጠቃላይ የመንግስት ኃይሎች እስካሁን ባለው የውጊያ ሂደት ሲቪሎችንና የሲቪል ተቋማትን ኢላማ ያደረገ ጥቃት እንዳልፈጸሙ ገልጸው አስተባብለዋል። ስለ መርአዊው ክስተት ሲያብራሩ
መርአዊ ላይ ተፈጸመ የሚባለው ቤዚካሊ በዋነኛነት የጽንፈኛ ኃይል በተለያዩ አቅጣጫ በተለይ በአራት አቅጣጫዎች ወደ መራዊ ከተማ ከተለያዩ አካባቢዎች በመምጣት የመከላከያ ሰራዊቱን የማጥቃት እርምጃ ውስጥ በመግባታቸው ማስጠንቀቂያዎችንም አልፎ በመምጣታቸው ራሱን የመከላከል እርምጃ ወስዷል። ስለዚህ ወደ መከላከያ ሰራዊቱ ሊያጠቃ የሚመጣ ሲቪል ይኖራል ተብሎ አይገመትም። እነዚህ ኃይሎች ያው የተሟላ ዩኒፎርም ስለሌላቸው ዩኒፎርማቸው ተለይቶ ስለማይታወቅ ሲፈልጉ ሲቪል ይሆናሉ፣ ሲፈልጉ ታጣቂ ነን ይላሉ፣ ሲፈልጉ ነፃ አውጪ ነን ይላሉ። ስለዚህ እነዚህ ኃይሎች የሚታወቁበት የተለየ ዩኒፎርም የላቸውም። ስለዚህ አንዱ የማጥቂያ መንገዳቸው ሲቪል ልብስ ሆን ብሎ በመልበስ ነው እንዲህ አይነት ተግባራትን የሚፈጽሙት። ስለዚህ ከዚህ አኳያ ሲቪል ልብስ ለብሰው የተደራጀ ጥቃት በመፈጸማቸው ይህን በመከላከል ነው የመከላከያ ሰራዊቱ እርምጃ የወሰደው። እና መከላከያ ሰራዊቱ እርምጃ መውሰድ ሲጀምር ወደ እያንዳንዱ የቤተሰብ ቤት ውስጥ በመግባት እዛ ለመደበቅ ነው የሞከሩት። ከቤቶቹ አሰሳ በሚያደርግበት ጊዜ ደግሞ ቤት ውስጥ ሆኖ እንደገና ሌላ ጥቃት በመፈጸማቸው ምክንያት ነው እንጂ ሆን ተብሎ ሲቪሎችን ታርጌት ያደረገ እርምጃ አልተወሰደም።
የፌዴራል ኃይሎችና የፋኖ ታጣቂዎች በአማራ ክልል መራዊ ከተማ ባለፈው ሳምንት ያደረጉትን ውጊያ ተከትሎ ከ50 በላይ ሲቪሎች በኢትዮጵያ ወታደሮች መገደላቸውን የከተማዋን ነዋሪዎች ጠቅሶ ሮይተርስ ከአንድ ሳምንት በፊት መዘገቡ ይታወሳል። በተመሳሳይ ጊዜ የአሜሪካ ድምጽ ያነጋገራቸው ነዋሪዎችም ግድያው መፈጸሙንና የሟቾቹ አስከሬንም በጅምላ መቀበሩን ተናግረዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ የሟቾቹ ቁጥር ከ80 በላይ መሆኑን በመጥቀስ ሪፖርት ማውጣቱ ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት የካቲት 5 ባወጣው መግለጫ ደግሞ በመራዊ ጥቃት ለፋኖ ድጋፍ አድርጋቸዋል በሚል ከተገደሉት ቢያንስ 45 ሲቪሎች በተጨማሪ የፋኖ አባላት ናቸው በሚል የተጠረጠሩ ሰዎችም እንደተገደሉ መግለጹን መዘገባችን ይታወሳል። በሰሜን ጎጃም ዞን መራዊ ከተማ የሚኖሩ ቤተሰቦቻቸው እንደተገደሉባቸው የገለጹና ዛሬ በስልክ ያነጋገርናቸው ነዋሪዎች በበኩላቸው ለራሳቸውና ለቤተሰባቸው ደህንነት ስለሚሰጉ ስማቸውን እንዳንገልጽ ጠይቀውን ግድያው የተፈጸመው በመንግስት ኃይሎች መሆኑን ተናግረዋል። በወቅቱ ከተገደሉት መካከል የ18 ዓመት ልጃቸው እንዳለበት የተናገሩት አስተያየት ሰጭ ስለ ሁኔታው እንደሚከተለው ያብራራሉ።
ጦርነቱ እንዳለቀ ነው በየቤቱ እየገቡ ያው የኔ ልጅ ያጎት ልጆች ሁለት ነበሩ፣ እንደገና ሁለት ተከራይታዎች አሉ፣ ወጣቶች ናቸው። እኔም ሩጬ ነው ባልጋ ስር ገብቼ ነው ያመለጥኩኝ። በቃ ውጡ አሏቸው። የሁኔ ተደብቄ እያዳመጥኳቸው ነበረ። ከዚያ ጫማና ጋቢያቸውን አስጥለው ይዟቸው ወጡ። በር ሰብረው ነው የገቡ። ሲገቡ መከላከያ ነው እንጂ የኢትዮጵያ መከላከያ እና እዛ በኋላ ወሰዱ። ያው እንግዲህ አደባባይ ለብሰው ወጥተው ተረሽነው ተገኙ። በበነጌተው ሬሳቸውንን ያው ወንድ እንኳን የሚባል ጠፍቶ ወንድ የሚባል እና እንዳኔ ተብለ ሴቶች ናቸው ሄዶ እንደ ሙገቻ ልጅ አገላብጦ ለሬሳም ለአፈርም ሊበቁ የቻሉ አምስቶችም ተገድለዋል። ከእኔ ልጅ ጋር ነው አምስት የመጀመሪያ ልጄ ነው። እኔም ገና ወጣት ነኝ። 18 ገና 7ኛ ክፍል ነው። ዘገየት ብሎ ነበር የገባ።
ሌላው ለአሜሪካ ድምጽ ስለ ሁኔታው ያስረዱ ነዋሪ ደግሞ በጥበቃ ስራ የሚተዳደሩ የ72 ዓመት ዕድሜ አባታቸው ከስራ ወደ ቤት እየገቡ ባሉበት ሰዓት በወታደሮች ተወስደው እንደተገደሉ ተናግረዋል።
እንግዲህ እኔ 72 ዓመቱ ነው የእኔ አባት ማለት ነው። አጋጣሚ ዘመኑ የሚያድር የነበረ ሰኞን 5:30 አካባቢ ትንሽ በረድ ባለበት ሰዓት ከጥበቃ ወደ ቤቱ እየመጣ ከቤቱ ደርሷል እና ከልክ ከበሩ ደርሶ ሊገባ ሲል ና ብሎ አረ ምንድን ነው ምናምን ሲለው ልጆች እኔ እንድንድ ነው ዘብ ቆይቼ አሁን ትንሽ ጠቁ በረድ ስላለ ምሳም ስለራቢ ወይ ቤት ይችናት ምናምን ብሎ ቤቱን ሲጠቁማቸው ና ብሎ አስፋልት ላይ ወስ እኔና እንደዚህ ተመሳሳይ ደግሞ ሌላ ዘብም የነበሩ ነበሩ 4-5 ሰው እንጋጥና መጥቷቸው እኛ አስከሬኑን ያገኘ ነው በ21 ማክሰኞ ቀን ነው። አስከሬን ማለት ንሳን ብለው ከሆነ ጊዜ በኋላ በጣም ብዙ አስከሬን ስለነበረ ያው 3:30 4:00 አካባቢ ነው ማንሳት ይቻላል።
ልጃቸውና ዘመዶቻቸው እንደተገደሉባቸው የተናገሩት አስተያየት ሰጭ እርሳቸውም ለደህንነታቸው በመስጋት ከመኖሪያ ቤታቸው ሸሽተው እንዳሉና በልጃቸው ቀብርም እንዳልተገኙ ተናግረዋል። የመንግስት ኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በሰጡት ምላሽ በመከላከያ ሰራዊት ላይ ጥቃት ከፈጸሙ በኋላ ወደ መኖሪያ ቤቶች ሸሽተዋል ባሏቸው ታጣቂዎች ላይ እርምጃ መወሰዱን ገልጸው ሲቪሎችን ኢላማ ያደረገ ጥቃት ተፈጽሞ ከሆነ ተጣርቶ እርምጃ ይወሰዳል ብለዋል።
ታጣቂው ላይ የሰራዊቱ ራሱን የመከላከልን እርምጃ በሚወስድበት ጊዜ ሲቪል ተጎዳ ብሎ ሆን ተብሎ አስቀድሞም የተለያዩ ሚዲያ አካላትን አደራጅተው ስላቆዩ ወደ እያንዳንዱ ቤት ነው የገቡት። ስለዚህ የመከላከያ ሰራዊቱ ባለቤቶቹ ማን እንደሆኑ ያውቃል፣ አጉረለውጦቹ ማን እንደሆኑ ያውቃል። እዛው የኖሩ ስለሆነ ብዙም ጥናት ስላላቸው በዛ መሰረት ከቤት ውስጥ የገቡ ሰዎችን አሰሳ ሲያደርጉ እንደገና ቤት ውስጥ ሆነው ጥቃት ሊፈጽሙበት ስለሞከሩ ነው እርምጃ የወሰደው እንጂ ህጉ አይፈቅድለትም። መከላከያ ሰራዊቱም በቤት ውስጥ ያለን ሰው መንገዱ ላይ ያለን ሰው ከጠረጠረ እንኳን እጅ ከፍንጅ ይዞ ለሚመለከተው ለህግ እንዲቀርብ ያደርጋል እንጂ እንደዛ አይነት ባህሪም የለውም። ተፈጥሮም ይህን ህጉም አሰራሩም ይህን አይፈቅድለትም።
የሰብአዊ መብት ድርጅቶች ባወጡት መግለጫ ግን የመንግስት የጸጥታ ኃይሎች ቤት ለቤት ባደረጉት ፍተሻ አሰሳ ያገኙአቸውን አንዳንድ ወጣቶች አውጥተው አደባባይ ላይ እንደረሸኗቸው ነው የሚገልጹት። የታጠቀ አካልስ ቢሆን እንደው ከተያዘ በኋላ የግድያ እርምጃ ይወሰድበታል ዶክተር?
እሱ ቀጣይ የሚጣራ ይሆናል። እንደዚህ አይነት ነገር ሆኖ ከሆነ ቀጣይ ይጣራል። ነገር ግን ምንድነው በመንግስት በኩል ያለው መረጃ እነዚህ ኃይሎች መጀመሪያውኑ ከአቅማቸው አይመጣጠንም። የመከላከያ ሰራዊቱን አፍኖ ትጥቅ መዝረፍ እና ከተማዋ የመውረር ነው እንቅስቃሴ ያደረጉት። ይህን እርምጃ ወሰደ። ከዛ እርምጃ ሲወስዱ ወደ ቤት ገቡ። ቤት ውስጥ አሰሳ ሲጀመር ደግሞ ቤት ውስጥ ሆነው ነው ተኩስ የከፈቱበት። በዚህ ምክንያት ነው ሰው የጉዳት ደርሶበት የሚሆነው። ተኩስ በመክፈታቸው ምክንያት ነው ከቤት ውስጥ እንጂ ከቤቱም ውስጥ እኮ አሰሳ አድርጎ በቁጥጥር ስር ነው የሚያደርገው። ወንድሙ አይደለም ለምን ይገላል? ስለዚህ የሚባለው ውሸት ነው። በየአደባባይ ያገኘውን መታ እንደዚህ የሚባለው ውሸት ነው። ያለ አግባብ ህግ ከሚፈቅድለት ከአሰራር ውጭ ካለ መከላከያ ሰራዊቱ ራሱ ስርዓቱ ራሱ አይፈቅድለትም። የራሱ ስርዓት ይህን እንዲያጠራ ያስገድዳል። ግን በዚህ ደረጃ ሄዷል ተብሎ የታመነ ነገር የለም። እስካሁን ባለው ነባራዊ ሁኔታ አስቸኳይ ጊዜ አዋጅ ኮማንድ ፖስቱም ጉዳዩን ምንድን ነው ብሎ መርምሯል። ከዚህ አኳያ ከአስቸኳይ አዋጅ ድንጋጌ ውጭ የተፈጸሙ ነገሮች በመኖራቸው እና የጸጥታ ኃይሎች እርምጃ ለመውሰድ በሚንቀሳቀሱበት ጊዜ መልሶ የጸጥታ አካላትን እንቅስቃሴ የሚያግዱ ከሆነ ወይም በእንቅስቃሴ ላይ እንቅፋት የሚፈጥሩ ከሆነ ህጉ መከላከያ ሰራዊቱ እርምጃ እንዲወስድ ያዛል። ይሄን ተከትሎ እንደፈጸመ ነው መከላከያ ሰራዊቱ ወሰደ የሚባለው እርምጃ ይሄን የተከተለ ነው። ከዚህ አግባብ ውጪ በተለየ መንገድ ተለይቶ እንደተባለው የተፈጸመ ነገር ካለ እሱ በሂደት እየተጣራ ይሄዳል። እንዲህ አይነት ሁኔታ ተፈጽሞም ከሆነ መንግስት የራሱ አሰራር አለው። ራሱ የመከላከያ ሰራዊቱም የራሱ አካሄዶችና አሰራሮች አሉ። እንዲህ አይነቶችን እርምት የሚወስድበት ጉዳዩ ተፈጽሞ ከተገኘም ደግሞ እርምጃም ይወስዳል።
ይህ በእንዲህ እንዳለ የአውሮፓ ህብረት በአማራ ክልል መራዊ ከተማ ላይ የተፈጸመው ግድያ እጅግ እንዳሳሰበው ገልጾ በገለልተኛ ወገን እንዲመረመር ጠይቋል። ዩናይትድ ስቴትስም ተመሳሳይ ጥሪ ማቅረቧ ይታወቃል። የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዳይሬክተር መስዑድ ገበየሁም ለአሜሪካ ድምጽ በሰጡት አስተያየት በአማራ ክልል እየተፈጸመ ያለው የሰላማዊ ሰዎች ግድያ አሳሳቢ መሆኑን ጠቅሰው በድርጊቱ ፈጻሚዎች ላይ እርምጃ እንዲወሰድና የሰብአዊ ተቋማት ምርመራ እንዲያደርጉም መንግስት ሁኔታዎችን እንዲያመቻች ጠይቀዋል።
ይሄ እየቀረበ ያለው ሪፖርት ቁጥሩ ይሄ ነው ያ ነው የሚባለው እንደተጠበቀ ሆኖ ሰብአዊ ህግን ወይም የሂማኒታሪያን ሎውን ዓለም አቀፍ ጦርነት ህግ የምንለውን ጥሰት እንደሆነ ግልጽ ነው። ማንም የሚፈጽመው ማንም ተጠያቂነት መረጋገጥ መቻል አለበት። በተለይ አሁን ሪፖርቱ እንደሚያሳየው በመንግስት ኃይሎች የተፈጸሙ ተብሎ ሪፖርት እየቀረበ ስለሆነ እንደዚህ በሆነ ጊዜ ደግሞ ሰዎችን ዜጎችን ሊጠብቅ የሚገባው የመንግስት የጸጥታ ተቋም እንደ አይነት ጥሰቶች የሚፈጽም ከሆነ ይሄ ደግሞ የበለጠ ተጠያቂነቱን ከፍ የሚያደርገው ከመሆኑ አንጻር በዚህ ጉዳይ ላይ የተሳተፉ አካላት ከማንኛውም ወገን ቢሆኑ መጠየቅ መቻል አለባቸው። ጥቃት ተፈጸመበት የተባለውን አካባቢ ጨምሮ በአብዛኛው በደህንነት ምክንያት ብዙ የሰብአዊ ተቋማት ተንቀሳቅሰው ቦታው ላይ ሄደው ምርመራ ለማድረግ የሚችሉ አይደሉም አሁን ባለው አውት። ስለዚህ ይሄንን ምናልባትም የኢትዮጵያ ሰብአዊ መብት ኮሚሽን ወይም ደግሞ ሌላ መንግስት ምርመራውን ማድረግ አለበት ብሎ የሚያስበው አካል በልዩ ሁኔታ ይህን ምርመራ እንዲያደርግ መንግስት ድጋፉን አድርጎ መስራት አለባቸው ነው የምለው።
የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በበኩላቸው የምርመራ ስራዎች በአስቸኳይ ጊዜ አፈጻጸም መርማሪ ቦርድ እንደሚከናወኑ ተናግረዋል።
መንግስት እኮ የአስቸኳይ ጊዜ አዋጁን ሲደነግግ የአስቸኳይ ጊዜ አጣሪ ቦርድ ደግሞ አለ። የአስቸኳይ ጊዜ አጣሪ ቦርዱ ይህን ሊያጣራ ይችላል። ምንም ሌላ ገለልተኛ የሚያስፈልገው ነገር የለም። በህዝብ ምክር ቤቶች የተደራጀ ከዚህ በፊትም ሲያጣራ የመጣ አሁንም ችግሩ ተከስቷል የተባለ ቦታ ላይ ሄዶ ሊያጣራ ይችላል። ስለዚህ የራሱን የማጣራት ስራ ለህዝቡ ይፋ ያደርጋል።
በመራዊ ከተማ በርካታ ሰላማዊ ሰዎች ከህግ ውጪ መገደላቸውን ከአካባቢው ምስክሮች ማረጋገጣቸውን የገለጹ የሰብአዊ መብት ተቋማት በሌሎች አካባቢዎችም መሰል ግድያዎች ስለመፈጸማቸው ሪፖርቶች ደርሰዋቸው ምርመራ እያደረጉ መሆናቸውን አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችንን ነው። ቀደም ብለው ኬኔዲ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ኦሮሚያ ክልል ይወስደናል። በኦሮሚያ ክልል ምዕራብ ወለጋ ዞን የተለያዩ ወረዳዎች በመንግስት የጸጥታ ኃይሎች እና በኦሮሚያ ነጻነት ሰራዊት መካከል ካለፈው አርብ የካቲት 1 ቀን 2016 ዓ.ም ጀምሮ በቀጠለው ግጭት ንጹሐን ዜጎች እንደተገደሉ ነዋሪዎች ገልጸዋል። የሰሞኑ ግጭት የተቀሰቀሰው በአካባቢው አንጻራዊ መረጋጋት ከተፈጠረ በኋላ እንደሆነም ነዋሪዎቹ ለአሜሪካ ድምፅ ተናግረዋል። በነዋሪዎቹ በተጠቀሰው የሰላማዊ ሰዎች ጉዳት ላይ ከአካባቢው ከክልሉና ከፌዴራል መንግስት የስራ ኃላፊዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። የዚህን ጉዳይ ዝርዝር ፀሐይ ዳምጠው አሰናድተዋለች።
በኦሮሚያ ክልል ምዕራብ ወለጋ ዞን በቤጊና በቆንዳላ ወረዳዎች ውስጥ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ግጭቶች እንደቀጠሉ መሆናቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ ገልጸዋል። የቤጊ ወረዳ ነዋሪ እንደሆኑና ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ የጠየቁት አስተያየት ሰጪ በቀጠለው ግጭት ከትናንት በስቲያ ሁለት ሰላማዊ ሰዎች እንደተገደሉ ተናግረዋል።
ለተወሰነ ጊዜ ረግቦ የነበረው መንግስትና የኦሮሞ ነጻነት ሰራዊት የተኩስ ልውውጥ ካለፈው የካቲት 1 ቀን ጀምሮ በቆንዳላና በጊ ወረዳዎች ውስጥ ውጊያው እስካሁን ተጋግሎ ቀጥሏል። የከባድ መሳሪያዎች ድምጽ ይሰማሉ። በመካከሉ ንጹሃን ዜጎች እየተጎዱ ነው። በየቀኑ ሰዎች ይገደላሉ። ከትላንት በስቲያ በጊ ወረዳ ውስጥ ታላላቅ አባቶች ናቸው የተገደሉት። በወረዳዎቹ ውስጥ አሁን ወጥቶ መግባት አስቸጋሪ ነው። ከፍተኛ ስጋት ውስጥ ነው።
እኚሁ አስተያየት ሰጪ ያክለው ካለፈው ሳምንት ጀምሮ በቀጠለው ግጭት የአካባቢው ነዋሪዎች ቀያቸውንና ንብረታቸውን ጥለው እየሸሹ ነው ሲሉም ተናግረዋል። ሌላው የቆንዳላ ወረዳ እንደሆኑ የገለጹና በተመሳሳይ ምክንያት ስማቸው እንዳይጠቀስ የጠየቁት አስተያየት ሰጪ በአገረሸው ግጭት በወረዳቸው የሰዎች ሕይወት እንዳለፈ ጠቁሟል።
ባለፈው ሳምንት አርብ ማለትም የካቲት 1 ቀን በቆንዳላ ወረዳ ውስጥ ሁለት ሰላማዊ ወጣቶች በመንግስት የጸጥታ ኃይሎች ተመተው ሞተዋል። አንዱ አሽከርካሪ ነው፣ ሌላው ደግሞ የቤተሰብ አስተዳዳሪ ነው። ከታጣቂ ኃይል ጋር ምንም ግንኙነት የላቸውም። በዚህ የተነሳ የአካባቢው ነዋሪዎች በሙሉ ስጋት ውስጥ ናቸው።
በቤጊ ወረዳ በቀበሌ 2 እንደሚኖሩ የገለጹ ስማቸው እንዳይጠቀስ የጠየቁት ግለሰብ ደግሞ ባለፈው ሳምንት መጨረሻ አንድ አርሶ አደር ልጃቸው የሸኔ አባል ነው ተብሎ እንደተገደሉ ገልጸዋል።
በቤጊ ወረዳ ውስጥ ከፖለቲካ ጋር ንክኪ የሌለው የሰባት ልጆች አርሶ አደር በመንገድ ላይ በጸጥታ ኃይሎች ተመቶ ተገለዋል። ለግድያው በጣም እየተለመዱ የመጡ ምክንያቶች ደግሞ የሸኔ ታጣቂዎችን ትደግፋላችሁ፣ ልጆቻችሁ የታጣቂው ቡድን አባላት ናቸው፣ ታጣቂውን ትቀልባላችሁ፣ መረጃ ትሰጣላችሁ የሚሉ ናቸው። ታጣቂው በአካባቢው በስፋት ይንቀሳቀሳል፣ ከመንግስት የጸጥታ ኃይሎች ጋርም ይዋጋል። ሆኖም ታጣቂዎቹ ካፈገፈጉ የመንግስት የጸጥታ ኃይሎች መንገድ ላይ ያገኙትን ሰው ሁሉ አይምሩም። በዞናችን የተለያዩ አካባቢዎች በየቀኑ የንጹሃን ሞት ተለምዷል። እስከ መቼ እንደዚህ እንደምንዘልቅ አናውቅም።
ነዋሪዎቹ በግጭቱ ምክንያት በየዕለቱ እየደረሰ ነው ያሉትን ጉዳት አስመልክቶ ከቆንዳላና ከቤጊ ወረዳዎች፣ ከምዕራብ ወለጋ ዞን፣ ከኦሮሚያ ክልል ኮሚኒኬሽን ቢሮ፣ ከክልሉ አስተዳደርና ጸጥታ ቢሮ እንዲሁም ከሚመለከተው የፌደራል መንግስት አካል ቀጥተኛ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአማራ ክልል ተፈጸመ ከተባሉ መሰል ግድያዎች ጋር በተያያዘ ዛሬ ከሰዓት በኋላ ለአሜሪካ ድምፅ ምላሽ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ግን የኢትዮጵያ መከላከያ ሰራዊትም ሆነ የመንግስት የጸጥታ ኃይሎች በአጠቃላይ ሲቪሎችንም ሆነ የሲቪል ተቋማትን ኢላማ አያደርጉም ሲሉ ክሱን ተከላክለዋል። እርምጃ የሚወሰደውም በተጠናና በተደራጀ ህግ እንዲሁም የሀገሪቱ አሰራሮች በሚፈቅዱት መሰረት ነው ብለዋል። በምዕራብ ወለጋ ዞን በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል ግጭት መቀጠሉና ሰላማዊ ሰዎች መገደላቸው እየተሰማው በሀገሪቱ ያሉ ግጭቶች በሰላማዊ መንገድ እንዲፈቱ የተለያዩ ጥሪዎች እየቀረቡ ባሉበት ወቅት ነው። የአውሮፓ ህብረት ትናንት ማክሰኞ ባወጣው መግለጫ ሁሉም ኢትዮጵያውያን የሰላም ውይይትን እንዲከተሉ ጥሪ አቅርበዋል። በሀገሪቱ ያሉ ግጭቶች በዘላቂ ሊያስቆም የሚችለው ሰላማዊ መፍትሄ ብቻ ነው ብለዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ሰሞኑን ባወጡት መግለጫ በአማራ፣ በኦሮሚያና በሌሎችም አካባቢዎች ያሉ ግጭቶች ተከትሎ የሚወጡ በመንግስትና በታጣቂዎቹ የሚፈጸሙ የመብቶች ጥሰት ሪፖርቶች የሚረብሹ መሆናቸውን ጠቅሰዋል። ገለልተኛ ምርመራ ያለ ገደብ እንዲደረግም መጠየቃቸው አይዘነጋም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን አመሰግናለሁ። የአሜሪካ ድምፅ የረቡዕ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ደግሞ ወደ ትግራይ ክልል ይወስድናል። ባለፉት ሁለት ወራት ብቻ ከ12,000 በላይ ተፈናቃዮች በኤርትራ ኃይሎች ከተያዙት ቦታዎችና የፌዴራል መንግስቱ አከራካሪ ሲል ከሚገልጻቸው የትግራይና የአማራ ክልሎች አዋሳኝ አካባቢዎች እንደተፈናቀሉ የትግራይ ክልል አደጋ ስጋት ስራ አመራር ኮሚሽን ገልጸዋል። የቀድሞ ተፈናቃዮች ባልተመለሱበት ሁኔታ አዲስ ተፈናቃዮች መጨመራቸው ሰብአዊ ቀውሱን የሚያባብስ ነው ሲል የክልሉ አደጋ ስጋት ስራ አመራር ኮሚሽን ለአሜሪካ ድምፅ አመልክቷል። በጉዳዩ ላይ ከአማራ ክልል አመራሮች አስተያየትና ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙልጌታ ጽባ ቀጣዩን ዘገባ ይዘዋል።
በትግራይ ክልል ካለፈው ታህሳስ ወር መባቻ አንስቶ ከ12,000 በላይ ተፈናቃዮች እንደተመዘገቡ የትግራይ ክልል አደጋ ስጋት ስራ አመራር ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር ዶክተር ገብረ ህይወት ገብረ እግዚአብሔር ለአሜሪካ ድምፅ እንደገለጹት ተጨማሪ ተፈናቃዮች የተመዘገቡት የትግራይና የአማራ ክልሎች በይገባኛል ከሚወዛገብባቸውና በኤርትራ ኃይሎች ከተያዙ አዋሳኝ ቦታዎች ነው።
ከዛላምበሳ ጀምሮ እስከ ሸራሮ ባድማ አካባቢ ያሉት 52 ቀበሌዎች በኤርትራ ኃይሎች እንደተያዙ ይታወቃል። አሁን ከኤርትራ አካባቢ ያሉት ከ4,400 በላይ ተፈናቃዮች እንዳሉ ሪፖርት ደርሰናል። 4,000 ናቸው። ከዚህ በፊት የነበሩ ተፈናቃዮች አሉ። አሁን የሁለት ወር ያለው ሁኔታ ነው እየተጠጋገር ነው ያለ ነው። ሁለተኛ ከእለም በሱ አካባቢ ደግሞ ከ7,800 በላይ ተፈናቃዮች አዲሳል። እዚ አካባቢ ያለው በጣም መንገላታት አለ። በተለይ ከኤርትራ ጋር የተያዘው ያለው ድንበር ላይ መታወቂያ እንዲቀይሩ፣ ገበያ ወደ ኤርትራ እንዲሄዱ የተለያዩ እየተደረገ እንዳለ ደርሰንበታል።
ኮሚሽነሩ እንዳስረዱት የመፈናቀሉ ምክንያት የፕሪቶሪያው የሰላም ስምምነት የማይደግፉ ያሏቸው ኃይሎች በትግራይ ተወላጆች ላይ የሚፈጽሙት እስርና ማንገላታት ነው። ይህንም ሰላሙ ለማደናቀፍ የሚያደርጉት ነው ሲሉ አክለዋል። የክልሉ ጊዜያዊ አስተዳደር የተመዘገቡትን አዲስ ተፈናቃዮች አስመልክቶ ለዓለም አቀፍ ረጂ ተቋማት እንዳሳወቀም ኮሚሽነሩ ገልጸዋል። ወይዘሮ ታደሉ አመነ ከስድስት ልጆቻቸው ጋር ባለፈው ሳምንት ከማይጸብሪ ወደ እንዳባጉና ተፈናቅለው እንደገቡ ተናግረዋል።
ነዋሪነታችን በማይጸበር ነበር። የትግራይ ተወላጆችን የማባረር ሁኔታ ስላለ የጸጥታ ስጋትም አለብን፣ ረሃብም አለ። አሁን ወደ እንዳባጉና መጥተናል። ከልጆቼ ጋር 3 ቀን ተጉዘን ነው የገባ ነው።
ሙላው ባዩ የተባለ ሌላ ተፈናቃይ በበኩሉም
በጸለምቲ ከቤተሰቦቼ ጋር ነበርኩ። የወረዳው አመራሮች ለ3 ቀናት አሰሩኝ። ከተለቀቅኩ በኋላ ዳግም እንዳልታሰር ሰግቼ ትላንት ወደዚህ መጣው። የምጠለልበት ቦታ ግን አላገኘሁም።
በካርቱም ይኖሩ እንደነበሩ የገለጹት ወይዘሮ አስኳል ሀፍተም ከአራት ልጆቻቸው ጋር የሱዳኑን ጦርነት ሽሽት በጎንደር በኩል ተመልሰው በመግባት በማይጸብሪ በተፈናቃይነት መኖር ጀምረው ነበር። ሆኖም የትግራይ ተወላጆች ማይጸብርን እያስተዳደሩ በሚገኙ የአማራ ኃይሎች እየታሰሩና እርዳታ እንዳያገኙ እንደሚከለከሉ ጠቅሰው ዳግም ወደ እንዳባጉና እንደተፈናቀሉ ተናግረዋል።
እዚህ ያለው ጸጥታ ይሻላል ብዬ ነው ልጆችን ይዤ የመጣሁት። ሳምንት ቢሆነኝም ምግብም ሆነ ሌላ እርዳታ አላገኘሁም። በአንድ ክፍል ውስጥም 30 ሰዎች ናቸው የሚያድሩት። ችግር ውስጥ ነን።
በየጊዜው እንደ ወይዘሮ አስኳል ሀፍቴ ያሉ ተጨማሪ ተፈናቃዮች ሲታዩ እንደነበር የክልሉ የአደጋ ስጋት ስራ አመራር ኮሚሽነር ዶክተር ገብረ ህይወት ገብረ እግዚአብሔር ያስታውሳሉ። ባለፉት ሁለት ወራት እየተመዘገበ ያለው የአዲስ ተፈናቃዮች ቁጥር ግን እያሻቀበ መጥቷል ይላሉ። ክልሉ ከአሁን በፊት የነበሩት ተፈናቃዮች ወደ ቀያቸው እንዲመለሱ እየጠየቀ ባለበት ሁኔታ አዲስ ተፈናቃዮች በብዛት መመዝገባቸው የክልሉን ሰብአዊ ቀውስ እንደሚያባብሰው ኮሚሽነሩ አመልክተዋል።
ክልሉ ያለው ከዚህ በፊት የተፈናቀሉት 1.1 ሚሊዮን የሚሆኑ ዜጎች አሉ። በተለያዩ ካምፖች የሚኖሩት እነዚህ ወደ ቀያቸው ተመልሶ በተለይ ደግሞ መሬታቸውም ውሃ ጉልበት ተጠቅሞ የራሳቸውን ህይወት የሚመሩበት ነው። ከጥሪ በኋላ የሚደረገው ስራና እነዚህ ነው የምንጠብቀው። ዘሮ ዘሮ ግን አሁን ካለው የጸጥታ ችግር ጋር ተያይዘው አዲስ ተፈናቃዮች እየመጡ ናቸው። ፕሪቶሪያ ምንድን ነው የምንለው? ተፈናቃዮች ወደ ቀያቸው መመለስ፣ ወደ ቀድሞ የነበረ ህይወታቸው እንዲመለስ፣ ወደ ልማት እንዲገቡ፣ ሰላም በጥናት እንዲቀጥል የማድረግ ነው። ግን እነዚህ ሀይሎች ግን የተለያየ ዳይሬክሽን እንደሚጠቆም ነው እየገለጹ ያ ምክንያት ከኤርትራ ጋር 4400 የሚሆኑ ዜጎች በዚህ ወቅት ላይ ይግም ከምግብ ውጭ የሆነ ነገር ድጋፍ የሌለበት አካባቢ መፈናቀል ማለት ትግራይ ህዝብ እንዲረጋጋ የማይፈልጉ ሀይሎች ናቸው። በዋናነት አሁን እኛ ውል ያለውና መረጋጋት ያለው ደግሞ ከፌዴራል መንግስት ነው። ፌዴራል መንግስት ደግሞ በሁለት ሀገራት ወይ ደግሞ በክልል ውስጥ ያሉ ችግሮች የሚፈታ እሱ ነው። ሰው እኛ እየተከታተል ነው። ነገር ግን ይህንን የምንከታተለው ደግሞ አሁንም ለሰላሙ ያለን አቋም በመግለጽ የሚመጣ ቻለንጅ ደግሞ በስርዓት መከታተልና
ባለፉት ሁለት ወራት ከተፈናቀሉት ከ12,000 በላይ ሰዎች ወደ እንዳባጉና ከተማ ውስጥ የገቡት ከ7,800 በላይ የሚሆኑት የፌዴራሉ መንግስት አከራካሪ ሲል ከሚገልጻቸው አዋሳኝ አካባቢዎች እንደተፈናቀሉ የትግራይ ክልል አደጋ ስጋት አመራር ኮሚሽን ገልጿል። በጉዳዩ ላይ ከአማራ ክልልና ከማይጸብሪ ከተማ ጊዜያዊ አስተዳደር ምላሽ ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው አልተሳካም። የአማራ ክልልም ሆነ የኤርትራ መንግስት ከዚህ ቀደም የቀረቡባቸው ተመሳሳይ ውንጀላዎች ማጣጣላቸው ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ሙልጌታን አመሰግናለሁ። እኛ ወዳለንበት ዩናይትድ ስቴትስ ስንመለስ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ትናንት ማክሰኞ ጠዋት ለዩክሬን፣ ለእስራኤልና ታይዋን የ95 ቢሊዮን ዶላር ጥቅል የእርዳታ ህግ ረቂቅ አጽድቋል። የቪኦኤ ምክር ቤት ጋዜጠኛ ካትሪን ጂፕሰን እንደዘገበችው የህጉን ረቂቅ አብዛኞቹ ሪፐብሊካን ተወካዮች በሚቆጣጠሩት ምክር ቤት ውስጥ ለማጽደቅ አስቸጋሪ ፈተና ገጥሟታል። የካትሪንን ዘገባ ደረጀ ደስታ እንደሚከተለው አቀናብሮታል።
የዩናይትድ ስቴትስ የህግ መወሰኛው ምክር ቤት ትናንት ማክሰኞ ለዩክሬን የ60 ቢሊዮን ዶላር፣ ለእስራኤል 14 ቢሊዮን ዶላር እንዲሁም ከቻይና ጋር እየተጋፈጡ ላሉ ለኢንዶ ፓሲፊክ ሀገራት በቢሊዮን የሚቆጠሩ ገንዘብ የሚፈቅደውን ከፍተኛውን የውጭ እርዳታ ህግ ረቂቅ ወሳኝ ነው በተባለው ወቅት አጽድቋል። ፕሬዚደንት ጆ ባይደን ሪፐብሊካኑ የሚቆጣጠሩት ምክር ቤትም የህጉን ረቂቅ እንዲያጸድቅ ጠይቀዋል።
But I call on the speaker to let the full house speak its mind and not allow a minority of most extreme voices in the house to block this bill even from being voted on.
አፈ ጉባኤው ሙሉ ምክር ቤቱ ሐሳቡን እንዲናገርና በምክር ቤቱ ውስጥ ይህንን የሕግ ረቂቅ ለድምጽ እንኳን እንዳይቀርብ በማድረግ ማስቆም ለሚፈልጉ ጽንፈኛ ለሆኑ ጥቂት ድምጽ ሰጪዎች እንዳይፈቅዱ ጥሬን አስተላልፋለሁ።
የምክር ቤቱ አፈ ጉባኤ ማይክ ጆንሰን ከትናንት በስቲያ ሰኞ እንደተናገሩት በአሜሪካ የስደተኞች ጉዳይ ስርዓት ላይ ለውጥ ሳይመጣ ምክር ቤቱ ድምጽ እንደማይሰጥበት ተናግረዋል። የተወሰኑ የድንበር ጥበቃ እርምጃዎችን ያካተተው የ118 ቢሊዮን ዶላር የሕግ ረቂቅ በሁለቱ ፓርቲዎች ስምምነት ከተደረሰበት በኋላ የቀድሞ ፕሬዚደንት ዶናልድ ትራምፕ ሪፐብሊካኖች ወደ ዩክሬን ተጨማሪ እርዳታ እንዳይላክ ድምጽ እንዲሰጡ ካሳሰቡ በኋላ ስምምነቱ ለድምጽ ሳይበቃ ባለፈው ሳምንት ፈርሷል። እንዲህ ነበር ያሉት ፕሬዚደንት ትራምፕ
example, let's say we give all this money. We were already into Ukraine for over $200 billion. And they could make a deal with Russia in the next...
እሺ ይህ ሁሉ ገንዘብን ሰጣለን በል ለዩክሬን የሰጠነው እስካሁን $200 billion በላይ ሆኗል። በሚቀጥሉት 3 ሳምንታት ውስጥ ከሩሲያ ጋር ስምምነት ሊያደርጉ ይችላሉ። ከዚያም በድንገት ከኛ ጋር መገናኘት አይፈልጉም።
ዴሞክራቶች የውጭ እርዳታ ረቂቅ ህግ መጽደቅ በዓለም አቀፍ ቀውሶች ውስጥ አሜሪካ ለሚኖራት የመሪነት ድርሻ ወሳኝ ወቅት ነው ሲሉ አወድሰዋል። እነሆ የህግ መወሰኛው ምክር ቤት መሪ ቻክ ሹመር
One of the most historic and consequential bills passed the Senate, a bill that so greatly impacts not just our national security.
በጣም ታሪካዊና ተያያዥነት ካላቸው የግሬቆች መካከለ አንዱ በግ መወሰኛው ምክር ቤት ጸድቋል። ይህ የብሔራዊ ደህንነታችን ብቻ አይደለም፣ የአጋሮቻችን ደህንነት ብቻም አይደለም። ሁላችንም እንደምናውቀው የዲሞክራሲን ደህንነት ጭምር በእጅጉ የሚነካ ህግ ነው።
የሪፐብሊካን ህግ አውጪዎች ገንዘቡ ለሀገር ውስጥ ደህንነት ቢውል የተሻለ ጥቅም ይሰጣል በሚል ወደ ዩክሬን ተጨማሪ እርዳታ በመላክ ጉዳይ ላይ ተከፋፍለዋል። ሪፐብሊካኑ የህግ መወሰኛው ምክር ቤት አባል ሮን ጆንሰን
What we asked for is as long as the administration had a high priority of supplying another 60 plus billion to Ukraine
እኛ የጠየቅነው ነገር አስተዳደሩ ዩክሬን ድንበሯን እንድታስጠብቅ ለመርዳት ሌላ 60 ወይም ከ60 በላይ የሚደርስ ቢሊዮን ዶላር እንዲሰጣት ከፍተኛ ትኩረት እስከሰጠ ድረስ ምናልባት ይህን አስተዳደር የኛንም ድንበር እንዲያስጠብቅ ለማስገደድ አጋጣሚውን ልንጠቀምበት እንችላለን ብለን አስበናል።
በህግ መወሰኛው ምክር ቤት የሪፐብሊካን መሪ ሚች መካነል የሚመሩት 22 ሪፐብሊካን ከዲሞክራቶቹ ጋር በመሆን የድጋፍ ድምጽ የሰጡ ሲሆን ይህን ነገር ለማለት ጉዳቱ ከፍተኛ ነው ይላሉ። ሚች መካነል ይህንን ሲገልጹ
Our allies and partners are hoping that the indispensable nation, the leader of the free world, has the resolve to continue.
አጋሮቻችንና ተባባሪዎቻችን ወሳኙ ሀገር የነጻው ዓለም መሪ ቁርጠኝነት እንደሚቀጥልበት ተስፋ ያደርጋሉ። ጠላቶቻችን ግን ከዚህ በጣም የተለየ ነገር ይመኛሉ።
የዩናይትድ ስቴትስ የመጨረሻውን ዙር እርዳታ ወደ ዩክሬን ላከችው እንደ አውሮፓ አቆጣጠር ታህሳስ 27 ነው። የዚህ መዘግየት ለሩሲያ የልብ ልብ እንደሰጣት አንድ ተንታኝ ለቪኦኤ ተናግረዋል። በአሜሪካ የካቶሊክ ዩኒቨርሲቲ የታሪክ መምህር የሆኑት ማይክ ኪማጌ እንዲህ ይላሉ።
For Putin this is something of a triumph. And it makes Russia look like it's on
ለፑቲን ይህ እንደ ድል የሚታይ ነገር ነው። ለሩሲያ ይህ ባሸናፊ ወገን የሆነች አስመስላታል። ለዩክሬን ግን ቢያንስ በጦርነቱ ውስጥ ገብታ የቀረች ወይም መውጫ ያጣች እንዲመስል ያስመስላታል።
የምክር ቤቱ ህግ አውጪዎች እስከ መጋቢት መጀመሪያ ድረስ ዋሽንግተንን ለቀው ከመውጣታቸው በፊት በዚህ ሳምንት ለሶስት ቀናት ስብሰባ ተቀምጠዋል።
ደረጀ ደስታና መሰግናለሁ። የአሜሪካ ድምጽ የረቡ ምሽት ስርጭት ይቀጥላል። በቀጣዩ ዘገባ ደግሞ ወደ ሩሲያ እናቀናለን። በጦር ሰራዊት ላይ ሆን ብለው የሐሰት ዜና በማሰራጨት ወንጀል ጥፋት በመፈጸም የሚፈረድባቸው ሰዎች ንብረት በመንግስት እንዲወረስ የሚፈቅደው የሩሲያ ህግ ረቂቅ በቅርቡ ሳይደነገግ እንደማይቀር ተጠቁሟል። ህጉ ከጸደቀ ከሀገር ውጭ ያሉና የዩክሬን ጦርነትን የሚቃወሙ ሩሲያውያን ንብረትን በመንግስት እንዲወረስ ይፈቅዳል። ካትሪን በሲዲና አጠናቀረችውን ዘገባ ቆንጅታዬ እንደሚከተለው አሰናድተዋለች።
የሩሲያ ፕሬዚደንት ቭላዲሚር ፑቲን ስለ ሀገሪቱ የጦር ሰራዊት የሐሰት ወሬ ሆን ብለው አሰራጭተዋል ተብለው የተፈረደባቸውን ሰዎች ንብረት መንግስት እንዲወርስ የሚያደርግ ህግ እንደሚፈርሙ ነው የሚጠበቀው። የሀገሪቱ የህግ አውጪው ምክር ቤት ሊቀመንበር ቪቼስላቭ ቮሎዲን ህጉ እናት ሀገራቸው ላይ ክህደት በፈጸሙ ላይ ያነጣጠረ ነው ብለዋል።
This law is about scoundrels and traitors, about those who spit at the backs of our soldiers.
ወሮበሎችና ከሃዲዎችን የሚመለከት ህግ ነው። ወታደሮቻችን ጀርባ ላይ በሚተፉት እናት አገራቸውን በከዱት ጦርነት ላይ ወዳለንባት አገር ገንዘብ በሚልኩት ወይም ውጪ ሆነው ሩሲያ መሬት ላይ ንብረት ያከራዩ በሚጠቀሙት ላይ የሚያነጣጥር ህግ ነው።
የመንግስት ትዕዛዝ አለመፈጸም፣ ጦር ኃይሉን ጥሎ መሸሽ፣ ሩሲያ ላይ ማዕቀብ እንዲጣል መጠየቅ፣ በመንግስት በማይወደዱ ድርጅቶች እንቅስቃሴ ውስጥ መሳተፍ ንብረት ከመያዝወርሱ ጥፋቶች መካከል ተዘርዝረዋል። የሩሲያ ተቃዋሚ መሪ ዲሚትሪ ጉድኮቭ ህጉ መንግስት እንደፈለገው እንዲተረጉመው ተደርጎ የረቀቀ መሆኑን ይናገራሉ።
They have adopted a very versatile law that can be interpreted however they want to. It allows authorities to make all sorts of decisions regarding property confiscation.
ህጉን ያረቀቁት በፈለጉት መንገድ ለመተርጎም እንዲችሉ አድርገው ነው። ባለስልጣናቱ የሰዎች ንብረት እንዲወረስ የፈለጉትን ውሳኔ ለመስጠት ይችላሉ። ሰዎች ኤምባሲዎች ፊት ለፊት መሰብሰብ ወይም ሰልፍ ማካሄድ እንዲፈሩ ከፑቲን በስተቀር ለማንም ድምጽ እንዳይሰጡ ወይም የፑቲንን አገዛዝ በመቃወም በሚካሄዱ ሰልፎች እንዳይሳተፉ ለማስፈራራት የታለመ ህግ ነው።
ቀድሞ የሩሲያ የህጋውጭ ምክር ቤት ምክትል ሊቀመንበር የነበሩት ዲሚትሪ ጉድኮቭ የዩክሬኑን ወረራ በመቃወማቸው በሩሲያ መንግስት ይፈለጋሉ። ለበርካታ አመታት ከሀገር ውጪ የኖሩት ጉድኮቭ ሩሲያ ውስጥ ያላቸውን ንብረት መሸጣቸውን ገልጸዋል። ሌሎች የመንግስት ተቃዋሚዎች ግን የሳቸውን እድል አላገኙም።
When the war started, so many people left the country. Journalists, political activists, public figures.
ጦርነቱ ሲጀመር ብዙ ሰዎች ሀገር ጥለው ወጥተዋል። ከባለስልጣናቱ ጋር የማይስማሙ ወይም ጦርነቱን የሚቃወሙ ጋዜጠኞች፣ የፖለቲካ አንቂዎች እና ታዋቂ ሰዎች ሀገር ጥለው ሄደዋል። አብዛኞቹ ሰዎች ሩሲያ ውስጥ ያላቸውን ንብረት ሸጠው ለመውጣት ጊዜ እንዳልነበራቸው የታወቀ ነው። እነሱ ላይ ያነጣጠረ ህግ ነው።
OVD Info የተባለው ሩሲያ ውስጥ የሚፈጸሙ የሰብአዊ መብት አፈናዎችን የሚከታተል ነጻ የዜና ማሰራጫ እንዳለው ጦርነቱን በመቃወም ድምጻቸውን ያሰሙ 830 ሰዎች ክስ ተመስርቶባቸዋል። 1/3 የሚሆኑት ስለ ጦር ሰራዊቱ የሐሰት ወሬ አሰራጭታችኋል ተብለው የተከሰሱ ናቸው። በአትላንቲክ ካውንስል የዩሬዥያ ማዕከል ዳይሬክተሩ ዳን ሄርበርስ እንዳሉት የህግ ዓላማ ሩሲያ የፈጸመችውን የጦር ወንጀል መደበቅ ነው።
The Russian government wants to project a myth about the Russian army's activities in Ukraine. They want to deny the war crimes. They want to
የሩሲያ መንግስት የጦር ኃይሉ ዩክሬን ውስጥ ምን ያደረገ እንደሆነ ያልሆነ ነገር ያወራ ለማሳመን ነው የሚፈልገው። ጦር ኃይሉ የጦር ወንጀል መፈጸሙን ይክዳሉ። ያሉበትን ድክመቶች ለመሸፋፈን ይፈልጋሉ። ስለሆነም እሱን የሚያጋልጡባቸውን ለመቅጣት ተነስተዋል።
በለንደኑ ቻታም ሃውስ የሩሲያ ፖሊሲ አዋቂው አንድሩ ውድም ህጉ የቀረበው ፑቲን የህዝብ ድጋፍ ያላቸው ማስመሰል አስፈላጊ ሆኖ በመገኘቱ ነው ብለዋል።
Opinion in Russia of the futile achievements that they had from the war and the reasons
በህዝቡ ዘንድ በጦርነቱ የሚረባ ድል አልተገኘም ለምንስ ነው መጀመሪያ ነገር ጦርነቱ የተከፈተው የሚለው አስተያየት እየጨመረ መጥቷል። ዘመዶቻቸው ወይም ባሎቻቸው ግንባር ላይ ያሉ ሩሲያውያን ስላለው ሁኔታ ብሶታቸውን በማሰማት ላይ ናቸው። ፑቲን ራሳቸው አሁን እንደበፊቱ ህዝቡን እፍና አድርገው መያዝ እንዳልቻሉ ትንሽ እየገባቸው ይመጣ ይመስላል።
ጃን ሄርስት እና አንድሩ ውድ እንዲሁም ሌሎች የሩሲያ ፖሊሲ አዋቂዎች የሩሲያ መንግስት ጦርነቱን የሚቃወሙ ሰዎች ላይ እንደሚያነጣጥር ነገር ግን ንብረቶቻቸውን በሙሉ ጠራርጎ የመብረስ ዘመቻ ይካሄዳል ብለው እንደማይጠብቁ ይናገራሉ።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፈውን የአሜሪካ ድምጽ የረቡዕ ምሽት ስርጭታችንን ነው። የመጀመሪያው ምዕራፍ ስርጭታችንን ጨርሰን ወደ ቀጣዩ ምዕራፍ የምንሸጋገርበት ሰዓት ላይ ደርሰናል። ወደ መጀመሪያው ቅንብር እንወሰዳችሁ። የኢትዮጵያ መንግስት አማራ ክልል ውስጥ በበረታው የጸጥታ መስተጓጎል ምክንያት ለስድስት ወራት ጥሎት የቆየውን የአስቸኳይ ጊዜ አዋጅ ሁኔታ በአራት ወር አራዝሞታል። ክልል ውስጥ ከፌዴራሉ ኃይሎች ጋር የተካረሩ ግጭቶች ውስጥ ያሉት የፋኖ ታጣቂዎች ትግራይ ውስጥ ለሁለት ዓመታት በተካሄደው ጦርነት ወቅት ዛሬ ከተናነቋቸው የመከላከያ ኃይሎች ጋር ጎን ተሰልፈው ተዋግተዋል። ወጥኖ የተማከለ የፋኖ አመራር ስለመኖሩና የተጠሪነቱ ሰንሰለት ምን እንደሚመስል በውል ባይታወቅም ጎጃም ውስጥ እንቅስቃሴ ያሉትና የአማራ ህዝባዊ ኃይል ፋኖ እንደሚባል የተናገሩት ቡድን የፖለቲካ ዘርፍ ኃላፊ እንደሆኑ የገለጹት አስረስ ማረ ዳምጤ ይባላሉ ያሉ ሰሞኑን ከአሜሪካ ድምጽ ጋር ቃለ ምልልስ አድርገዋል። ያነጋግራቸው ገብረ መድን ሲሆን ከፌደራልና ከትግራይ ባለስልጣናት ማብራሪያዎችን ለማግኘት ያደረገውን ጥረት አካቶ ተከታዩን አሰናድቷል።
ሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ወቅት በጦር ወንጀልና ስብዕና ላይ ተፈጽመዋል በተባሉ የግፍ አድራጎቶች ከሚከሰሱት የኢትዮጵያ ፌዴራል ኃይሎች፣ የትግራይ ተዋጊዎችና የኤርትራ ወታደሮች ጋር የአማራ ክልል ኃይሎችና ራሳቸውን ፋኖ በሚል ስም የሚጠሩ ታጣቂዎች ይገኙበታል። ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በቅርቡ አውጥቶት በነበረ መግለጫ ትግራይ ውስጥ በተካሄደው ጦርነት ውስጥ የአማራ ኃይሎች ሲል የጠራቸው ታጣቂዎች ሰላማዊ ሰዎችን ከምዕራብ ትግራይ በኃይል ማባረራቸውን ጠቅሶ ዘር የማጽዳት ወንጀል ፈጽመዋል ሲል ከሷል። ሕገ መንግሥታዊን ስርዓት በኃይል ለማፍረስ አማራ ክልል ውስጥ እየተንቀሳቀሱ ነው ያሏቸውና እየተዋጉት ያሉ የፋኖ ታጣቂዎች በተላለፈላቸው የምህረት ጥሪ መሰረት እጃቸውን እየሰጡ ናቸው፣ በክልሉ መረጋጋት እየሰፈነ ነው ሲል የክልሉ መንግስት በክልሉ አውጥቶት በነበረ መግለጫ አስታውቆ ነበር። የፌዴራል መንግስት ቃል አቀባይ ዶክተር ለገሰ ቱሉም ሀገሪቱ ውስጥ ግጭቱን ለማስቆምና የሰላም መፍትሄን ለማግኘት ጥረት እየተደረገ መሆኑን ተናግረዋል።
ሰላማችን የማይፈልጉ ኃይሎች አሁንም ቢኖሩም መንግስት ለሰላም ካለው ጽኑ አቋም የተነሳ የሰላም ጥሪን በክልሉ አውጇል። በዚህም በማወቅም ይሁን በተዛባ የፕሮፓጋንዳ ቅስቀሳ ተደናግረው ወደ ሁከትና ብጥብቅ ገብተው የነበሩ በሺዎች የሚቆጠሩ ታጣቂዎች ወደ ተዘጋጀላቸው የታድሶ ማዕከላት እየገቡ ይገኛሉ። እየገቡ ካሉት በተለይም ከ2500 አካባቢ የሚሆነው የቡድን መሳሪያዎችን የታጠቁና አመራሮች ያሉበት ነው።
በተለያዩ የጎጃም አካባቢዎች ይንቀሳቀሳሉ ያሏቸው አማጽያን የፖለቲካ ዘርፍ ኃላፊ ነኝ ያሉት አቶ አስረስ ማረ ዳምጤ እንደሚባሉ የገለጹት ሰው ደግሞ ከቪኦኤ ጋር ባደረጉት ቃለ ምልልስ ከመንግስቱ ኃይሎች ጋር እየተጋጩ ያሉበትን ምክንያት ዘርዝረዋል።
የአማራ ሕዝብ የህልውና አደጋ ገጥሞታል። በዚህ ሰዓት ምክንያት ጭቆና ውስጥ ነው ያለው። መዋቅራዊ መሰረት ያለው ጭቆና እየተካሄደበት ነው። ከቦታ ቦታ መንቀሳቀስ እንዳይችል፣ ሰርቶ መኖር እንዳይችል፣ እንደ ማንኛውም ሕዝብ በገነባው ሀገር ውስጥ መኖር እንዳይችል፣ መብቱን በሰላማዊ መንገድ እንዳያስከብር፣ ኢኮኖሚያዊ፣ ፖለቲካዊ እና ማህበራዊ እንቅስቃሴዎቹ ተስተጓጉሎበት እና አደጋ ገጥሞት ያለ ህዝብ ስለሆነ ይህንን ህዝብ ከዚህ አደጋ ለማውጣት ነው በዚህ ውጊያ እየተሳተፍን ያለ ነው።
ምዕራብና ምስራቅ ጎጃም በአገው ብሔረሰብ አስተዳደርና በአካባቢው በሰሜን ሸዋ የአማራ ህዝባዊ ኃይል ፋኖ በሚል ስም ተበታትነው የሚንቀሳቀሱት ታጣቂዎች በውል የሚታወቅ ማዕከላዊ እዝ የሌላቸው ከአደጋ ለመከላከል መሆኑን የጠቆሙት አቶ አስረስ ወጥ በሆነ ማዕከል የመሰባሰብ ሀሳብ እንዳላቸው ተናግረዋል።
በዋናነት በጎጃም አካባቢ የሚንቀሳቀሰው በአርበኛ ዘመነ ካሴ የሚመራው ሆኖ ነገር ግን በሁሉም አካባቢዎች አደረጃጀቶች አሉ። በሁሉም የአማራ ክልል አካባቢዎች አሉ ከሞላ ጎደል። በዋናነት ግን የተመሰረተውም እና ትልቁ እንቅስቃሴ ያለው እዚህ ጎጃም ውስጥ ነው።
ትግራይ ውስጥም ሆነ በሌሎች አካባቢዎች ተፈጽመዋል በተባሉ የግፍ አድራጎቶች አቶ አስረስ ተጠያቂ የሚያደርጉት የፌዴራል መንግስቱን ኃይሎች ነው።
ገብረ ተረዳኝ የፈለግኩት ድርጊቱ አልተፈጸመም አይደለም። ይህ ወልቃይት አካባቢ የነበረ ትግራይ ማህበረሰብ ተፈላቅሎ ሊሆን እንደሚችል እገምታለሁ። ይህን ማስተባበልም አልችልም፣ ምክንያቱም ጦርነት ነው። ጦርነት ውስጥ ሊያጋጥም ነገር ነው። የተባሉት ነገሮች በፋክት ደረጃ አልተከናወኑም የሚል ክርክር ውስጥ አይደለም የገባሁት። ነገር ግን በጊዜው ፋኖ የሚለውን ቃል አይኮኒክ ሶልጀር በሚል ኮንሴፕት መንግስት የታጠቁ የተለያየ ማህበረሰቡ ክፍል ለማሳተፍ ተጠቅሞበት ራሱ መርቶት ራሱ ስፖንሰር አድርጎት ራሱ የተሳተፈበት ጦርነት ስለሆነ እንግዲህ በጦርነቱ ትልቁን ድርሻ የሚወስደው ሊደርሽፑ ነው። ትክክል ነው። ሁለቱም ህዝብ በዛ ጦርነት ተበድሏል፣ ተጎሳቅሏል፣ መስዋዕትነት ከፍሏል። በራሱ ኃይል በራሱ ሰራዊት እንዲወጋ ሆኗል። በሄጅግ በጣም የሚያሳዝን ነው። እኔ በዚህ በኩል ለትግራይም ለአማራም ለየትኛውም ሁሉም ንጹሐን ወገኖች ሲቪሊያን ሁሉም ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን ናቸው። ስለዚህ እነሱ ላይ የተበደለው የትኛውም የትግራይ ግለሰብ ላይ እንደደረሰ በደል አንድ አማራ ላይ እንደደረሰ በደል ነው የሚሰማን። እኔም በግል የሚሰማኝ ጋፋውን በከፍተኛ ደረጃ ያስተናገደው ሁለቱ ህዝብ በመሆኑ አዝናለሁ። በጣም ያንን ስሜቱን እጋራለሁኝ። ምናልባት ማን ኃላፊነት ይውሰድ የሚለው እንግዲህ አደር ኢንቨስቲጌሽን ሊያስፈልገው ይችላል፣ ምርመራ ሊያስፈልገው ይችላል። ከስቴትመንት ከማውጣት ከሌላም እንቅስቃሴ ባሻገር እንደኛ ግን እዛ እንቅስቃሴ ውስጥ ንጹሐንን ኢላማ ያደረገ እንቅስቃሴ ውስጥ እንዳልነበርና እነዚህ አደረጃጀቶች የሚፈጠሩት በሂደት በኋላ መሆኑን ለማሳየት ነው ያነሳሁት። ጦርነቱም የህዝብ ለህዝብ እንዲመስል በማድረግ ረገድ ትልቅ ድርሻ ያነበረው የብልጽግና መንግስት። ስለዚህ ያ ክፍተት እንዲታከም እንዲጠገም ፍላጎት አለን። አሁንም ቢሆን ወደፊት ለሚኖረን ፖለቲካዊ እንቅስቃሴ ስርዓቶች ይሄዳሉ ይመጣሉ፣ ድርጅቶች ይሄዳሉ ይመጣሉ። ህዝብ ግን ዘላለማዊ ስለሆነ ህዝብና ህዝብ ታሪካዊ ቁርሾ ውስጥ እንዳይገባ፣ ይልቁንም እንደ አይነት ባህልና ወግ ያለ ህዝብ አንድ ላይ ተባብሮ ሀገሩን እንዲገነባና የተሻለ ሀገር እንዲኖረው በማድረግ በኩል በእኛ በኩል
ተፈርተኝነት አለን። ይሄንን በእያንዳንዳችን በእያንዳንዱ እንቅስቃሴያችን መድረክ ላይ በምናደርጋቸው በሌሎችም መልክቶቻችን ይሄንን ነው በሰራዊታችንም የምናስገነዝበው። ለህዝብ ጠላት ህዝብ አይደለም።
በኃይል የተያዙ የአማራ አካባቢዎች ናቸው ከሚሏቸው ውዝግብ ውስጥ ካሉ የወልቃይትና የራያ አካባቢዎች በመቶ ሺዎች የሚቆጠር ሰው ተፈናቅሎ ትግራይ ውስጥ በየመጠለያው እንደሚገኝ በተደጋጋሚ ተዘግቧል። የክልሉ ጊዜያዊ መንግስትም በወቅቱ ይናገራል። የአማራና የትግራይ ማህበረሰቦች እንዲቀራረቡ ለማድረግ ጥረቱ ከፖለቲካና ከፕሮፓጋንዳ ፍጆታ የበለጠ እንደሚሆን፣ ህዝቡም ግፊት እንዲያደርግ ማድረግ፣ በሁለቱም ዘንድ ለደረሰው በደልና ጉዳት እውቅና መስጠት እንደሚገባ አቶ አስረስ ተናግረዋል። ለመነጋገር የእርሳቸውን ወገን ዝግጁ መሆኑንም ይናገራሉ።
በእኛ በኩል ለዚህ በጣም ዝግጁ ነን። ህዝብን ማዕከል ያደረገ ማንኛውንም ትብብር ለማድረግ ዝግጁ ነን። ግን ከአንድ ወገን ብቻ የሚመጣ ኢኒሽሽን ትርጉም አይኖረው። ከሁለቱም ወገን ተመሳሳይ ድርጅቶች ሊኖሩ ያስፈልጋል። አብዛኛው ነገር በመቀራረብ በመነጋገር ስትራቴጂዝ አድርገ የምትፈታቸው ነገሮች ሊኖሩ ይችላሉ። ድንበር የማንነት ይወሰን በርካታ ጉዳዮች አሉ። በዚህ ሊሆን ይችላል። በተለያዩ ምክንያት በከፍተኛ ጦርነት ላይ ወድበት ተስተናግዶበታል። ተናግዶበት መፍትሄ ያላገኘ ነገር አለ። ይህንን በመቀራረብ ፖለቲከኛው ከልቡ ሁሉም ነገር ስጦቂን ሳይዝ ከልቡ በመቀራረብ መፍትሄ ላይ መድረስ ይችላል የሚል እምነት አለኝ።
የአማራ ኃይሎች ከደቡብ ትግራይ ራያና ከምዕራብ ትግራይ አካባቢዎች ለምን እንደማይወጡ አቶ አስረስ ተጠይቀው ነበር።
ይህን ምላሽ ለመስጠት አሁን የምትለውን ጥያቄ ለመመለስ የሚያበቃ ኃላፊነትም እንደድልም የለኝም። እውነት ለመናገር ያልካቸው ቀጠናዎች ላይ የመንግስት መዋቅርም እንቅስቃሴ ያለበት ነው። የብልጽግና መንግስት ሙሉ በሙሉ እነዚህን ቀጠናዎች ባለው የተቆጣጠራቸው አይደለም። የአማራ ህዝብ ኃይልም እዛ ቦታ ላይ የተቆጣጠረው ግዛት የለም። በጥቅሉ ግን ህገ መንግስቱ አንተ ደግሞ ትግራይ ያልካቸው ወይም ደግሞ ራያና ደቡብና ምዕራብ ትግራይ ያልካቸውን ወይም ራያና ወልቃይትን የትግራይ ክልል ናቸው የአማራ ክልል ናቸው የሚል ዲማርኬሽን የለውም። እውነት ለመናገር ብዙ ጊዜ በተለምዶ ህገ መንግስቱ ይባላል እንጂ ህገ መንግስቱ እንደዛ አይነት ግን አላስቀመጠ የፌዴራል ህገ መንግስት በተለይ ማለት ነው። ተመልሰን እንግዲህ በእኔ እምነት ለዚህ ሁሉ ጦርነት የዚህ የብሔር ጉዳይ በዚህ ደረጃ አብጦ እርስ በርስ እንዳጨርስን ምክንያት የሆነው ህገ መንግስት ነው ብዬ አምናለሁ። መልሰን ወደ ግጭታችን ምክንያት እንመለስ የሚል እምነት የለኝም። ችግሩ መፈታት አለበት። አዎ መፈታት አለበት። ግን ከዚህ ከኮንስቲቱሽኑ ባሻገር ከህገ መንግስቱም ከህገ መንግስታዊ ስርዓቱ ውጭ እንዲሻሻልበት ከተቀመጠ ወይም ከሌላ ፕላትፎርም ውጭ በሁኔታ ተስተናግዶ ለአንዴና ለመጨረሻ ጊዜ ፎር ላስቲንግ ፒስ እንዲመጣ ካስፈለገ በዛ መንገድ ይከናወን የሚል እምነት አለኝ። በግሌ ወደ ድህረ 2013-2012 በመመለስ የሚፈታ ችግር የለም። እንግዲህ በዚህ ቋንቋ ካወራን የፈናቅል ቋንቋ ከዚህ ተጠቀስካቸው አካባቢዎች ለ30 ዓመታት ሲፈናቀል የኖረው የአማራ ህዝብ ከዛው ቦታ ላይ ወደኋላ ከመለስ ነው። ስለዚህ መልሰን ሌላ አዙሪት ውስጥ ነው የሚያስገባን ማለት ነው። እዛ አዙሪት ውስጥ ላለመግባት ግን ከህገ መንግስቱ ውጭ የሆነ መፍትሄ አገር የሚያሻገር ህዝብን አንድ የሚያደርግ መፍትሄ ያስፈልጋል የሚል እምነት ያለን ነው።
ከትግራይ ባለስልጣናት ማብራሪያ ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። በአቶ አስረስ ምላሾችና የመፍትሄ ሐሳቦች ላይ አስተያየት እንዲሰጡን ከጠየቅናቸው ምሁራን መካከል በመቀሌ ዩኒቨርሲቲ የታሪክ መምህር የነበሩና አሁን በምርምር ስራ ላይ መሆናቸውን የነገሩን አቶ ጸጋ ዘአብ ካሳ አንዱ ናቸው።
በለማ እቲ ናይ ኣምሓራ ፋኖ ወኪል ዝበልካዮ ሰብ እዚ ዓይነት ነገር በኣደባባይ ወፅኡ ኣብ ኩሉ መንጎ ክልቲኦም ህዝብታት
በመጀመርያ የአማራ ፋኖ ወኪል የተባለው ሰው በአደባባይ ወጥቶ በሁለቱም ህዝቦች መካከል መልካም ግንኙነት እንዲኖርና ግንኙነታቸው ወደ ነበረበት እንዲመለስ ማሳሰቡ እሰየው የሚባል ነው። በሁለቱ ህዝቦች መካከል ተፈጥሮ የነበረው ክፍተት አንደኛው መነሻ ፋኖን የመሳሰሉ ታጣቂ ኃይሎች የሄዱበት የተሳሳተ መንገድ ፕሮፓጋንዳና እንቅስቃሴዎቹን ተከትሎ የተፈጸመ ግፍ ነው። በግልም ይሁን በቡድን ሁሉም ይሁኑ የቡድኑ የተወሰኑ አባላት፣ በከፊልም ይሁን የአመራሩ ሙሉ አባላት ይህን የመሰለ አስተሳሰብ ከፋኖ ኃይሎች መምጣቱ ሊበረታታ ይገባል። መጀመሪያም ቢሆን በትግራይና በአማራ ህዝቦች መካከል ችግር አልነበረም።
የመሬት ይገባኛል ጥያቄን በሚመለከት ከህገ መንግስት ውጭ በሆነ መንገድ መፈታት አለበት ሲሉ አቶ አስረስ በሰነዘሩት ሀሳብ አቶ ጸጋ ዘአብ አይስማሙም።
ክልቴና ዘለና ርክብ እንደገና ናብ ንቡር ንምላስ ንገብሮ ነገር ግን ኣብ መንጎና ዘሎ ርክብ ክምለስ እንድሕር ኮይኑ እቲ ሕገ መንግስቱ
ወደዚህ ችግር የገባንበት ምክንያት ህገ መንግስቱ በመጣሱ ነው። ጸረ ህገ መንግስት የሆኑ ወንጀሎች ስለተፈጸሙ ነው። ጸረ ህገ መንግስት አቋም በመያዝ የትግራይና የአማራ ህዝቦች ግንኙነት ማሻሻል የሚባለው የተሳሳተ ነው። ጦርነቱ የቆመበት ምክንያት ህገ መንግስቱ ይከበራል ከሚል ተስፋ ነው። ከአማራ ህዝብም ይሁን ከሌሎች የኢትዮጵያ ህዝቦች ጋር የሚኖረን ግንኙነት የሚወሰነው ይህንን ህገ መንግስት በማክበርም ወይንም ባለማክበር ነው። ይህ ህገ መንግስት ከሌለ የአማራ ክልልም እኮ አይኖርም።
ኢህአዴግ ስልጣን ከመያዙ በፊት በአማራ ስር የነበሩና በኋላ ወደ ትግራይ ክልል ተካተዋል ከሚባሉ የደቡብ ትግራይ ራያና የምዕራብ ትግራይ አካባቢዎች የአማራ ተወላጆች ይባረሩ ነበር የተባለውንም አቶ ጸጋዛብ አይቀበሉም።
እዚህ ይፈጻል አሶት እናቱም ለብዛሐትዩ እዚህ አይነት ጎንጽ ለምታም ተመጸ ክለትዩ ለብዙ ጎንጽ ተመጸሉዋና ማህኛት ይህ ወደግ ካብስልጣን ለምድርባይ ወያኔ ያለ ምድርባይ ወያኔ ትግራይ
ይህ ውሸት ነው። ይህ ግጭት ለምን እንደመጣ ግልጽ ነው። ዋነኛ ምክንያቱ የኢህአዴግን መንግሥት ለመጣል ነው። ወያኔ ትግራይን ተስፋፊ ለማስመሰል ነው። ትግራይ ተስፋፊ አይደለችም። ይሄ ሕገ መንግሥት የትግራይን ግማሽ የሚያክል ቦታ ወደ ሌሎች አካሏል። ወደ ተከታታዮቻችን የቀደመው ዘገባንም እንዲሁም ሌሎች ፕሮግራሞቻችንን በዌብሳይታችን ላይ እንደምናስቀምጥ ቃል ለመግባት እንወዳለን። ለዛሬ የተመደበልን ሰዓት በዚሁ ተጠናቋል። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በቅንብሩ አብሮኝ የቆየው ደግሞ ንጉሡ ታምሬ ነው። መልካም ምሽት ይሁንላችሁ። Thank you.